sum up? Okay. እሺ አንድ ጊዜ ይቅርታ አድርጉልኝ። ባለፈው ስንነጋገር እንዳነሳሁት የዘፍጥረትን መጽሐፍ ነበር የምንማር የነበረው። ስለዚህ አምሮዬ በሙሉ የት ውስጥ ነበር? የዘፍጥረት መጽሐፍ ውስጥ ነበር። አሁን ደግሞ እየተማርን ያለ ነው የዘጸአትን መጽሐፍ ነው። ዛሬ 13ኛውን ጨረስን። ካልተሳሳትኩ 13ኛውን ጨረስን፣ ጥቂት ይቀረናል። ስለዚህ ዛሬም ትምህርቴ የሚያተኩረው ዘጸአት ላይ ነው። እና ዘጸአትን ምንድነው የምናደርገው? እስከ ምዕራፍ 12 ያለውን ብትኖሩ ኖሮ ያመለጣችሁን ትሰማላችሁ ማለት ነው። ለነበሩት ሰዎች ደግሞ የበለጠ በደንብ እንዲያስቡበት እንዲመለከቱት ይረዳል። ከዛ የተነሳ ያንን ነው የምናየው። እንግዲህ ዘጸአት መውጣት ማለት ነው። በግዕዝ ወጣ ማለት ነው። ካልተሳሳትኩ የምታርሙኝ ካላችሁ አርሙኝ። ዘጸአት ማለት መውጣት፣ መፍለስ ማለት ነው። እኛ በሙሉ ዘጸአት የሆነልን ሰዎች ነን እዚህ ውስጥ ያለ ነው። ግን የተለየ ዘጸአት ነው። እዚህ ጋር የምንመለከተው ለእኛ ሊሆንልን ያለው ወደፊት በኢየሱስ ክርስቶስ ሊፈጸም የታቀደው እቅድ በጥላ መልኩ በሰርቶ ማሳያ መንገድ በሙሴና በህዝቡ አማካኝነት እንዴት አድርጎ እግዚአብሔር ይሄንን ልምምድ ለህዝቡ እንዳሳየ እንመለከታለን። እዛም ላይ እንደምንመለከተው እግዚአብሔር ይሄ ሁሉ በዓለም ላይ ያለ ህዝብ ኖሮት ምርጫና ትኩረት ያደረገው እስራኤል ላይ ብቻ ነበር። እኛም እንደዚሁ የእርሱ ምርጫና ትኩረት ውጤቶች ነን። ወደ ውስጥ የዘጸአት ድራማ ጠቅላላ የተከናወነው ዘፍጥረት 15 ላይ በተገባው ቃል ኪዳን መሰረት ነው። እግዚአብሔር ያንን ቃል ኪዳኑን እናነብና እንጸልያለን። ከዛ እግዚአብሔር ይረዳንን ያህል እንሄዳለን። አንድ 10 ደቂቃ ልወስድባችሁ እችላለሁ። በተቻለ ቶሎ ለመጨረስ ሀሳብ አለኝ፣ ግን ምናልባት ካስፈለገ ከአሁን ይቅርታ ጠይቃለሁ። ዘፍጥረት ምዕራፍ 15 ከቁጥር 12 ጀምሮ ያለውን አነበዋለሁ። ፀሐይም በገባሽ ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ እርግጥ ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽንግልናም ትቀበራለህ ይላል። እግዚአብሔርን እናመሰግናለን። ጌታ ሆይ ትዕግስትና ምሕረት በስተውልን። በዚህ ሰዓት ደግሞ በዚህ ሁኔታ እንደገና እንድንገናኝ ስለረዳህን ክብርና ምስጋና ለአንተ ይሁን። አብረኸኝ ይሁን ከሚደምጡኝ ወንድሞችና እህቶች ጋር አሁን ቃልህን ክፈትልን። በጌታ በኢየሱስ ክርስቶስም በነገር ሁሉ ክብር ላንተ ይሁን። የዲያብሎስን ክፉ ሀሳብና ተንኮል ሁሉ ከዚህ አካባቢ አስወግድልን። በጌታ በኢየሱስ ክርስቶስም አሜን። እና ቀደም ሲል እንዳልኩት የዘጸአት ታሪክ አብርሃም አሁን እንዳነበብኩላችሁ በጣም ይቅርታ የገባውን ቃል ኪዳን በስራ ላይ በመዋል ይጀምራል። ለአብርሃምም ይሄ ነገር እስከ 4 ትውልድ የሚቆዩበትን ምክንያት ቴሌግራም አድርጎለታል እግዚአብሔር አለ። የአሞራውያን ኃጢአት ገና አልተፈጸመምና የእነሱ ኃጢአት እስከሚፈጸም ድረስ በግብፅ ትቆያላችሁ። አሞራውያን ወደፊት የእስራኤል ሕዝብ ሊገባበት ያለው ቦታ ላይ በአካል ይኖሩ ነበር። አሞራውያን፣ ፌርዛውያን፣ ቄኔዛውያን፣ ኢያቡሳውያን እንደዚህ የተባሉት ሰዎች ማለት ነው። የእነሱ ኃጢአት ሊያስቀጣቸው የሚችለው ደረጃ ላይ ገና ስላልደረሰ የመመለስ ተስፋ የላቸውም። ግን እግዚአብሔር ጻድቅ ስለሆነ እድሉን እንዳለ ይቀጥልላቸዋል። ያ እስከሚሆን ድረስ እዚሁ ትሆናላችሁ አላቸው። እስራኤል ወደ ግብፅ የሄደው በጦርነት ተማርኮ አይደለም አይደል? ወይም ደግሞ ኃጢአት ሰርቶ በቅጣትም አይደለም። እንዲያውም እግዚአብሔር እኔ ከእናንተ ጋር እሆናለሁ፣ ሂዱ ዮሴፍ ያላችሁ ቦታ ብሎ ለያዕቆብ ነግሮት ነው እስራኤል ወደ ግብፅ ሄደው። ከያዕቆብ ጋር 70 ነፍስ ሆነው ወደ ግብፅ ሄዱ ይላል። በዚህ ሁኔታ ነው የሄዱት። ከ300 ዓመት ያላነሰ ታሪክ በመጀመሪያው ምዕራፍ 4 እና 5 ቁጥሮች ውስጥ አለ። እነኛ ከ300 ዓመት ያላነሰ ታሪክ የያዙት በጣም አጭር ናቸው። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ፣ የእስራኤልም ልጆች አፈሩ፣ እጅግ በዙ ተባዙም እጅግም ጸኑ ምድሪቱን በነርሱ ተሞላች ህዝብን አበዛዋለሁ ብሎታል ለአብርሃም አይደለም እግዚአብሔር እና በእነኚ ከ300 አመት ባልበለጥ ለሚበልጡ ጊዜዎች ውስጥ የተጻፈልን ይሄ ብቻ ነው ዮሴፍ ሞተ ወንድሞቹ ሞቱ የእስራኤልም ልጆች አፈሩ እጅግም በዙ ተባዙ እጅግም ጸኑ ምድሪቱን በነርሱ ሞላች ከወደ 300 አመት በኋላ በግብጽም ዮሴፍን ያላወቀ አዲስ ንጉስ ተነሳ የሚል ቃል እንመለከታለን እርግጥ ነው ይሄ ነገር እግዚአብሔር ቃል ተከክል ነው ግን ሰውየው ዮሴፍን አያቅም ወይስ ለማወቅ ነው የፈለገው ምክንያቱም አንድ ሰው ንጉስ ወደ ንጉስነት በሚመጣበት ጊዜ ምንድነው የሚደረግ ያገሪቱን ታሪክ ይማራል ብዬ ተስፋ አደርጋለሁ አይደል ዮሴፍ ያደረገው ነገር ለግብጽ በጣም ታላቅ ነገር ነው ያንን ነገር ሳይያውቅ ይቀራል ብዬ አላስብም ነገር ግን የሴኩሪቲ አማካሪዎቹ የለምነኝ ሰዎች ቁጥራቸው በስቷል ጣላት ከመጣብን ከጣላቶች ጋር ተባብረው ሊወጉን ይችላሉ አንድ ነገር መደረግ አለበት ብለው ያማከሩት ይመስለኛል እንጂ የዮሴፍን ነገር በፈቃዱ አይወቅ እንጂ ሳይያውቅ የሚቀር አይመስለኝም ይሄ የኔ ሐሳብ ነው ችግር የለውም እና ሰውየውም ይሄንን ማስበበት ምክንያት በግብጽ ዮሴፍን ያላወቀ አዲስ ንጉስ ተነሳ እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በስተዋል በርትተውማል እንዳይበዙ ሰልፍን በተነሳብን ጊዜ ጣላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ እንዘይድ ዘዴ እናደርግ ነኝ ሰዎች ከጣላቶቻችን ጋር አብረው እንዳያጠፉን አንድ ነገር እናደርግና አካሄዳቸውን በቁጥጥር ስር እናድርገው ነው ነገሩ በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾሙባቸው ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ ነገር ግን ይላል እግዚአብሔር ቃል እንዳስጨነቋቸው መጠን እንዲሁ በዙ ለነገሩ የዘር ማጥፋት ስራ ነው ለመስራት የተሞከረው በተደጋጋሚ እንመለከተዋለን ነገር ግን እግዚአብሔር ይበዛል ያለው ነገር ይበዛል የእግዚአብሔርን ሐሳብ ፍራስትሬት ሊያደርግ የሚችል ሊያደነቃቅፍ የሚችል የሰው ጥበብ ሊኖር አይችልም ከእስራኤልም ልጆች የተነሳ ተጸይፏቸው ነበር ይላል ግብጻውያን የእስራኤል ልጆች በመከራ ገዟቸው የግብጽ የእስራኤል ማነው የግብጽ ንጉስ ሐሳብ እንደነው እስራኤል በመከራው ሲያልፍ ቁጥራቸው ይቀንሳል ነበር ነገር ግን እየበዛ ሄደ እና ይሄንን ሥራ ለማሰር ደግሞ ሁለት አዋላጆችን ቀጠረ ይሄንን ሥራ ለማከናው ማለት ነው አንደኛዋ ሲፓራት ባላለች ሌላኛዋ ፎሃት ባላለችና እነኚህን ሰዎች በሉ ከንግዲ ወዲያ ወንድ ልጅ ሲወለድ ግደሉት ሴት ግን ብትሆን በህይወት ትኑር ብሎ አዋጃወጀ እነኛ ወላጆች እግዚአብሔርን ፈሩ እና ፈርዖን ለምንድነው እንደዚህ ያደረጋቸው ሲላቸው የብራውያን ሴቶች ጠንካሮች ስለሆኑ እኛ ገና ዛ ሳንደርስ እነሱ ወልደው ይጠብቁናል አለ ከዛ በኋላ አሉት ከዛ በኋላ ምን ሆነ አይ እነኚህ ሁለት ሴቶች ብቻ ይሄን ስራ ሊሰሩ ስለማይችሉ ወንድ ሆኖ የተወለደውን ሁሉ ወደ ወንዝ ጣሉት ሴት ልጅ ግን በህይወት ትኑር ብሎ ህዝቡን ሁሉ አዘዘ አዋላጆቹን ብቻ አይደለም ግብጻውያንን በሙሉ እስራኤላውያንንም በሙሉ ይሄንን አዋጅ አወጀ ይሄ ሲሆን ወደ ምዕራፍ 2 እንሸጋገራለን ወደ ምዕራፍ 2 እንሸጋገር ከሌዊ ወገን አንድ ሰው ሄዶ የሌዊ ልጅ አገባ ሚል ነገር እናነባለን እናነብና ስለ ሴትዮዋ ወዲያውኑ ጸነሰች ወለደች ልጁም መልካም እንደሆነ አየች ሸሸገች ትንሽ ቆይቶ በኋላ ያስቀመጠች ሚል ነገር እንመለከታለን ይሄ ግን እንደዚህ የተነገረለት ተጸነሰ ተወለደ ልጁም መልካም እንደሆነ ታየ የተባለው ማን ነው ሙሴ ነው ሙሴ ግን ለዚህ ሴት ስንተኛ ልጇ ነው ሶስተኛ ልጇ ነው ለምንድን ነው የመጀመሪያ ላይ ስለ አሮንና ስለ ማርያም ያልተነገረው ብለን እንዲሁ እንደ አንባቢ መጠየቅ እንችላለን አይደለም እግዚአብሔር ትኩረቱ ያለበት ነገር ላይ ነው ትኩረት ያደረገው ያንን ሁሉ ነገር የተደረገውን ያልተደረገው አላለም አስፈልጊ ሆነና ያልሆነውን ቢያስገባ ኖሮ መጽሐፍ ቅዱሳችን በጣም ትልቅ ይሆን ነበር አይደል ከዚህ የተነሳ ነው መጽሐፍ ቅዱስ በቁጠባ ነው የተጻፈው አስፈልጊ ሆነት ነገሮች ያንዳንድ ሰዎችን ስትመለከቱ ከሌ ከሌ ነው ወለደ ይላል ያ ሰውዬ እኮ ከሚስቱ 6 ከቁባቱ 8 ብዙ ሰዎች ልጆች ሊኖሩ ይችላሉ እነኛ ሁሉ ለዚህ ጉዳይ አስፈልጊ ስላልሆኑ የመጽሐፉ ትኩረት የት ጋር ነው የሚሆነው መስመሩን ይዘ የሚሄደው ሰው ላይ ይሆናል አሁን እዚህ ጋር ምን መለከተው ሰውየው አንድ ሌዋዊ የሌዊን ልጅ አገባ እና ግሷም ጸነሰች ወለደች ልጅም እንደ መልካም እንደሆነ አየ ሸሸገ ይችላል እግረ መንገዱን የዚህን ሰው የዘር ሐረግ ደግሞ ይነግረናል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ሌዊን፣ ሌዊ ቃትን፣ ቃት አምራምን ወለደ። አምራም የሙሴ አባት ነው። ስለዚህ ሙሴም አሮንም ማርያምም የማን ዘር ናቸው? የሌዊ ዘር ናቸው። በዚህ ታሪክ ላይ አምስት አይነተኛ ሚና የተጫወቱ ሰዎች አሉ። አምስቱም ሴቶች ናቸው። ይሄ ነገር ታሪኩ እውነተኛ ለመሆኑ ማረጋገጫ ነው። ለመመሰላሽ የታወቁ ሰዎች አይደሉም። የታወቁ ሰዎችን ተዋቸው፣ ሴቶች ናቸው። በዚህ ዘመን ሴቶች አይቆጠሩም፣ ምስክርነታቸውን ብዙ ተቀባይነት የለውም፣ የመሳሰሉ ብዙ ነገሮች አለባቸው። ነገር ግን እግዚአብሔር እዚህ ጋር ዋና ዋናውን ስራ እንዲሰሩ የመረጣቸው ሴቶች ናቸው። አንደኛ አዋላጆቹ፣ የእነሱን ጉዳይ አይተናል። ሁለተኛ የሙሴ እናት ልጇን መሸሸግ እስከምትችልበት ጊዜ ሸሸገችው። ልጇን አዝላ በገበያ ላይ ስትሄድ አለ አንድ አስተማሪ፣ አንዳንድ ሰዎች ይመለከቱና ዩር ቤቢ ሶ ኪዩት ምናምን ይላሉ አይደለም። እዚህ ሀገር እንደሱ ሲሏት ያ ሺ ኢዝ ትላለች። ልጁ ግን ወንድ ነው አረ ህፃን የሆነ ስለማይለይ ማለት ነው። የሙሴነት እዛ ውስጥ አለችበት። ከዛ ደግሞ የልዕልቲቱ ደንገጡር አለች። የልዕልቲቱ ደንገጡር ደግሞ ሂጃንጭ የተባለችውን ነገር በስነ ስርዓቱ ይዛ መታለች። ልዕልቲቱ ራሱ አለች። ልዕልቲቱ ልጁን አየችና ይሄ አይሁድ ነው አለች። ይሄ ከዕብራውያን ወገን አንዱ ነው አለች። ግን የአባቷን ህግ ጥሳ እንድታሳድገው ጸጋ በዛላት አይደል? ምክንያቱስ ሙሴ የተደነገገለት ሰው ነው። መኖር ነበረበት፣ መስራት ያለበት ነገር አለ። ከእግዚአብሔር የተጠራ ነገር ነው ማለት ነው። የሙሴ እህት ደግሞ እዛው ቆማለች እና የምታሳድግ ሴት አውቃለሁ። እነኚህ አምስት ሴቶች ናቸው በሙሴ ህይወት ውስጥ ትልቅ የሙሴን ህይወት ጅማሬ ያደረጉት ማለት ነው። ከዚህ በኋላ እናቱ የእግዚአብሔርን ስራ እንድትመለከት ነው። እናቱ እየተከፈላት የራሷ ልጅ አሳደገች። ሲሞት ባይና ላይም ባለችው ወላጅ እናቱ ፍቅር ተጥሎ የነበረው ለቤተሰቡ የገቢ ምንጭ ሆነ። አረ የራሷ ልጅ ደግሞ እየተከፈላት እንድታሳድግ ማለት ነው። እንዲሞት ንጉሱ ፈርዶበት የነበረው ደግሞ በንጉሱ እልፍኝ ውስጥ በልዕልቲቱ እናትነት በልዑልነት ማዕረግ እንዲያድግ አደረገው። የእግዚአብሔር ሀሳብ ይህንን መመልከት እንችላለን። በሐዋርያት ስራ ላይ እስጢፋኖስ ስላስተዳደጉ ሲናገር በዚያን ጊዜ ሙሴ ተወለደ፣ በእግዚአብሔርም ፊት ያማረ ነበር። በአባቱ ቤትም 3 ወር አደገ። በተጣለም ጊዜ የፈርዖን ልጅ አነሳችው፣ ልጅም የሆናት ዘንድ አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ። ትንሽ ወረድ ስንል እኔ ንግግር አልችልም ምናምን እያለ ሲዋሽ እናየዋለን፣ ወይም ምክንያት ሲያቀርብን በለው እናየዋለን። ነገር ግን እስጢፋኖስ የሚመሰክርበት ምንድን ነው? ተምሯል፣ ያውቃል። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ ይላል። በዚህ ሁኔታ የሙሴን አስተዳደግ እንመለከታለን ማለት ነው። በሌላ በኩል እስካሁን እንዳየነው የሙሴ ህይወት በ40 በተከፈሉ 3 ዘመኖች ነው የሆነው። የመጀመሪያው 40 ዓመት ከውሃ ውስጥ ተጥሎ የወጣበትና ወደ ምድያም ተሰዶ እስከሚሄድ ድረስ የነበረው ነው። ሁለተኛው 40 የበግረኛ ሆኖ በምድያም አካባቢ ያሳለፈው ነው። ሶስተኛው 40 ደግሞ ከእስራኤል ህዝብ ጋር በበረሃ በመሪነት ያሳለፈው ነው እና 40 ዓመት ሲሞላው ወጣ። በራሱ ጊዜ እንጂ በእግዚአብሔር ጊዜ ያልሆነ፣ በራሱ ፈቃድ እንጂ በእግዚአብሔር ፈቃድ ያልሆነ ነፃ የማውጣት እርምጃ ወሰደ። አይደለም አንድ ግብፃዊ አይሁድን ሲደበድብ ስላየው በራሱ እርምጃ ወሰደበት፣ ያንን ሰው ቀበረው። የድርጊቱ ሰዋዊነት ትንሽ ያስቀኛል። ሰውየውን ምን ውስጥ ቀበረው ይላል? አሸዋ ውስጥ። ምንድን ነው ተቀብሮ ሊቆይ የሚችል? አሸዋ ንፋስ ይገልበዋል ካስፈለገ። እንደገና ደግሞ ጥቅጥቅ ያለ ስላልሆነ የአስከሬን ሽታም ከአሸዋ ውስጥ ሊወጣ ይችላል። ሙሴ አላወቀበትም ሲጀመር። ኦኬ። እና በዚህ ሁኔታ የነፃ ማውጣቱን ስራ ጀመረ። ይህንን ነገር ያደረጉ ከራሱ ወገን የሆኑ ሰዎች አይተናል። ምን እንዳደረግ ደግሞ በእኛ ላይ ልታደርገው ነው? እያሳጠርኩ ነው የሚሄደው ጊዜም እንደገና ደግሞ ሪቪዥን ነው እና ልታደርገው ነው ወይ ብለው ጠየቅ አስፈራሩት። እሱም ወደ ምድያም ኮበለለ። ምድያምም ሲሄድ ምን ገጠመው? ሴቶች ገጠሙት፣ እህትማማቾች ከብት ውሃ ሊያጠጡ የመጡ በዚያው የምድያምን ካህን ከምድያም ካህን 7 ሴቶች ልጆች መካከል ሲፓራን አገባ። የበግረኝነትን ስራው አደረገ። ሙሴ ትልቁን ትምህርት መማር የጀመረው ከበጎች ጋር ሲውል ይመስለኛል። ምክንያቱም በጎች ብዙ ጊዜ እንደተነገረው የሚበጃቸውን አያውቁም፣ የሚሄዱበትን አያውቁም። በረኛቸው ጥላ ስር ነው የሚሆኑት። ከዚህ የተነሳ ለሙሴ የአመራር ብቃት ከፍተኛ ድርሻ አለው ብዬ የማስበው ከበጎች ጋር ያጠፋው ጊዜ ይመስለኛል። ይህንን ነገር አደረገ። አሁንም 40 ዓመታት አለፉ። እዚህ ጋር ደግሞ ተመልክቶ በጣም ፈጣን ነገሮች ይሆናሉ። የግብፅ ንጉሥ ሞተ። አይሁድ ከደረሰባቸው ግፍ የተነሳ ወደ እግዚአብሔር ጮሁ። እግዚአብሔር ጩኸታቸውን ሰማ፣ ቃል ኪዳኑንም አሰበ፣ የእስራኤልንም ልጆች አየ፣ በእነርሱ ያለውንም አወቀ ይላል። ይሄ ሁሉ ሲሆን 40 ዓመት ሙሉ እግዚአብሔር እስራኤልን ረስቷል ብላችሁ ታስባላችሁ? አይመስለኝም። የአሞራውያን ጊዜ ገና አልተፈጸመም። ትክክለኛው ጊዜ ገና አልነበረም። ከተሰደደ ከአርባ ዓመት በኋላ ደግሞ የሚያደርገውን ነገር ብትመለከቱ፣ በግ ወዴት ነው የሚመራው? ቢሆን ወደ ደጋው ሳር ወዳለበት ነው አይደል? ፍየል ቆላ ቆላውን ቅጠል ምናምን ያለበትንም ትቀነጣጥባለች። ሙሴ የአርባ ዓመት ልምድ ያለው የበግ እረኛ በጎችን ወዴት ነው የሚመራቸው? ወደ ምድረ በዳ። ሊበሉ ነው? ምን አለ? ሊጠጡ ነው? ምን አለ? ለምን ወደዛ እንደነዳቸው የሚያውቅ እግዚአብሔር ብቻ ይመስለኛል። ወደ ምድረ በዳ ወሰዳቸው። ወደ እግዚአብሔር ተራራ ወደ ኮሬብ ተራራ ነዳቸው። በዚያ የሰርግጦሽ የለም። ከዚያም እየነደደ የማይቃጠል ቁጥቋጦ ተመለከተ። እየነደደ ግን አይቃጠልም። ምንድነው ይህ ራእይ ብሎ ሊያሄደ፣ በዚያ እግዚአብሔር ተገናኘው። እግዚአብሔር ማንነቱን አስተዋወቀው። ከእግዚአብሔር ጋር ተዋወቀ አደረገ ማለት ነው። እግዚአብሔር ለሙሴ በሚገባው መንገድ የተዋወቀው፣ እኔ አብርሃም አምላክ ነኝ፣ የይስሐቅም አምላክ ነኝ፣ ያዕቆብም አምላክ ነኝ አለው። እግዚአብሔር ለሙሴ ደግሞ አደራና ኃላፊነትም ከዛው ጋር በተያያዘ ሰጠው። ስለሚገቡበት ምድር ተስፋ ሰጠው። ከሁሉ በላይ አዲስ ስም አስተዋወቀ። አብርሃም እግዚአብሔርን የሚያውቀው የሰማይ አምላክ በሚል ስሙ ነው። ሁለተኛው ደግሞ ኤልሻዳይ በሚለው ስሙ ነው። ሰሞኑን ጋሽ ተስፋ በደንብ አድርጎ አስተምሮናል። ኢየህ አሸር ኢየህ የሚለው ያህዌ የሚለውን ስም ለመጀመሪያ ጊዜ ለሰው ልጅ እግዚአብሔር ያስተዋወቀው በሙሴ በኩል። ይሄ ስም በደንብ ስለተማርንበት ብዙ አልገባበትም። እግዚአብሔር በራሱ ሕያው የሆነ ለህልውናው የማንም የምንም እርዳታ አስፈልጎት የማያውቅ በህላዌው ዘላለማዊ፣ በስልጣኑ ሉዓላዊ፣ በባህሪው አይለወጤ መሆኑን ካረጋገጠ በኋላ የማይለይ መሆኑንም ጭምር ያሳያል። ለዚህ ነው በደመናና በእሳት ከህዝቡ ጋር አብሮ ይጓዝ የነበረው። ምክንያቱስ ያህዌ ነው። ይህኛው አዲስ ልምምድ ነው። ሁለት ትእዛዞች ተሰጡት ለሙሴ። የመጀመሪያው ትእዛዝ ሂድ፣ የእስራኤልን ሽማግሌዎች ሰብስብ፣ እግዚአብሔር የአባታችሁ አምላክ የእነ አብርሃም የይስሐቅ የያዕቆብ አምላክ መጎበኘትን ጎበኘኋችሁ ይላል። በግብፅ የሚደረግባችሁን አይቻለሁ። ከግብፅ መከራ ወደ ከነአን ወደ አሞራውያን ሰፈር ይዣቸው ሄዳለሁ። ወተትና ማር ወደምታፈሰው እወስዳቸዋለሁ ብለ እግዚአብሔር ተገለጠልኝ ብለ ንገራቸው። የመጀመሪያው ትእዛዝ። ሁለተኛው ትእዛዝ አንተና የእስራኤል ሽማግሌዎች ትሆኑና ለፈርዖን የምትነግሩት ነገር አለኝ። እሱ ጋር ደግሞ ሄዳችሁ የዕብራውያን አምላክ እግዚአብሔር ተገለጠልን፣ አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሶስት ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በስተቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እዚህ ላይ ልብ ያልነው በምናጠናበት ጊዜ ሙሴ እንሄዳለን አለ እንጂ እንመለሳለን አላለም። የግብፁም ንጉሥ ሳይገባው የቀረ አይመስለኝም። ሳይነጋገሩ የሚግባቡት ነገር አለ አይደለም? የዚህ አይነት ሊሆን ይችላል። እና እሺ ብሎ እንደማይለቃቸው ስለማውቅ እኔ እጄን እዘረጋለሁ፣ በማድረግባቸው ተአምራት የሁሉ ግብፅን እመታለሁ፣ ከዚያም በኋላ ይለቃቸዋል። በግብፃውያንም ፊት ሞገስን እሰጣቸዋለሁ። በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዷ ከጎረቤቷ ብር፣ ወርቅና ልብስ ትለምን ይሰጧችኋል። ለልጆቻችሁ አድርጉበት፣ በዚያ ግብፅንም ትበዘብዛላችሁ። ቅድም ያነበብኩት ዘፍጥረት 15 ላይ ይህንኑ ቃል ኪዳን ለአብርሃም እግዚአብሔር ነግሮታል። ወደ በኋላ ላይ ደግሞ ስንመለከት እንዲሁ እንደሆነ እንመለከታለን። ሙሴ በዚህ ሰዓት እኔ አያምኑኝም አለ ሲል እግዚአብሔር በእጅህ ላይ ምን አለ የሚል ጥያቄ ጠየቀው። ምናልባት በእጃችን ላይ ብዙ ነገር አለ አይደል? ያንን በእጃችን ላይ ያለውን ነገር ምናልባት ለእግዚአብሔር ብናቀርብ እግዚአብሔር ብዙ ነገር ሊሰራበት ይችል እንደሆን አላውቅም አይደል? ሙሴ በእጁ ላይ የነበረው ምንድን ነው? በግ የሚያጅብበት በትር። ትንሽ ቆይቶ እንደውም ያ በትር የማ ይሆናል? የእግዚአብሔር በትር ይሆናል። ምንድን ነው ያላችሁ? ምንድን ነው ያለኝ? እንዲሁ እንድናስብበት ማለት ነው። በትርናት አለ ህዝቡ እንዲያምኑት ያደርግ የሚገባቸውን ሶስት አምራት አሳየው። የመጀመሪያው በትሩን ወደ ባብ ሲለወጥ እንዴት እንደሚለወጥና ደግሞ በጣም የሚገርመው ነገር እባብን ከጭራው ጋር መያዝ የሚቻል አይመስለኝም። ምክንያቱም እባብ አጥንት የለውም እንደዚህ ቀጥ ያለ ነገር ተመልሶ መጥቶ ሊነድፍ ይችላል። ነገር ግን በትሩን ከጣለው በኋላ የት ጋር ነው ሄድና ያዝ ያለው? ጭራው ጋር ነው። እሱ ራሱ የሚገርም ነው። ከዛ እጅን ወደ ብብቱ ከተተ፣ ለምጽ ሲሆን አወጣው። ሲያወጣው ለምጽ ሆነ፣ መልሰው ከተተው ለምጹ ነጻ። ውሃን ደግሞ ወደ ደም የመለወጥ ነገር ተደረገ። እነኝን ታምራቶች ሁሉ ካየ በኋላ ሙሴ ኮልታፋ ነኝ፣ ሌላ ሰው ላክ፣ የመሳሰሉ እንትኖች ምክንያቶችን አበዛ። እግዚአብሔር ተቆጣ። በል እንግዲያው አሮን እንዲያግዝህ እጠራዋለሁ አለ። እኔ ለአንተ ነግራለሁ፣ አንተ ለእርሱ፣ እርሱ ደግሞ ለፈርዖን ይናገራል። ነቢይ ያደረገለት ትንሽ ወረድ ብለን እንደሱ ነው የሚለው። ለፈርዖን የሚናገር ሰው እሱን አደረገለት። እዚህ ላይ ምን እንደሚል ስሙ። እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ፣ አንተም ትለቀው ዘንድ እምቢ አልህ፣ እነሆ እኔ የበኩር ልጅህን እገድለዋለሁ ትለዋለህ። ይህንን ቃል በሚናገርበት ጊዜ ከነኛ ከአስሩ ቸነፈሮች አንዱም ገና አልሆነም፣ ገና ማነው ፈርዖንን አላገኙትም። እግዚአብሔር ሊያደርግ ያለውን ነገር ቴሌግራም አድርጓል ማለት ነው። አስቀድሞ ተናግሯል። ግብፅ ይበዘበዛል፣ የግብፅ በኩር ይመታል። እነኚህ ነገሮች ከሆኑ በኋላ ሙሴ ካለቃው የአመት ፍቃድ ይጠይቃል፣ ከአቶ ዮቶር። ወደ ግብፅ ጀስቲ የዘመዶችን ሁኔታ ቼክ ላርግ ምናምን ይላል። ከዛ ይፈቀድለታል። ባለቤቱን ልጆቹን ያለውን ነገር ባህያ ጭነው ሲሄድ እግዚአብሔር ሌሊቱን ሊገድለው እንደፈለገ ተመልክተናል። ምዕራፍ አራትን አንብቡት። ሚስቱ ጣልቃ ገብታ አትርፈዋለች። አሁን ለአሮን ተነገረው፣ ሄደህ በምድረ በዳ ሙሴን ተገናኘው አለው። ሄዶም እሱ በእግዚአብሔር ተራራ አካባቢ ከሙሴ ጋር ተገናኙ፣ ሳማውም። እግዚአብሔር አንተን ሲያገኝ ደስ ይለዋል ብሎ ቀደም ብሎ ነግሮት ነበር፣ ደህና ነው። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውን ተአምራት ሁሉ ለአሮን ነገረው። ሙሴና አሮንም ሄዱ፣ የእስራኤልም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። ደስ ይላል አይደል? እግዚአብሔርም የእስራኤል ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱም። ልብ በሉ ይሄንን፣ አጎነበሱ፣ ሰገዱ። እግዚአብሔር በቃ የደረሰብንን ነገር ሁሉ ተመልክቷል፣ ተስፋለን ተስፋለን ብለው አሰቡ። ሁለተኛው ተልእኮ ግን አልተሳካም። ሁለተኛው ተልእኮ ሙሴና አሮን ከሽማግሌዎቹ ጋር ወደ ፈርዖን መጡ። የእስራኤል አምላክ እግዚአብሔር እንዲህ ይላል ብለው እግዚአብሔር ያላቸውን እንድናመልክ ልቀቀን ብለው ጠየቁት። ፈርዖን እሰማው ዘንድ እታዘዝለት ዘንድ እግዚአብሔር ማን ነው የሚል ጥያቄ አቀረበ። እግዚአብሔርን አላውቅም እስራኤልንም አለቅም አለ። እንዲያውም ምን ይላቸዋል? ይልቅ ሂዱና ስራችሁን ስሩ። ይሄ ስራችሁ ቀሎ መሆን አለበት እንሰዋለን ምናምን ምን ከየት የመጣ ነገር ነው እንደዚህ አይነት ነገር? ሂዱና ተመልሳችሁ ወደ ስራችሁ ግቡ የሚል ትእዛዝ ሰጠ። እንዲያውም አሰቡና ለጭቃ ማብኪያው ለጡቡ መስሪያ ማለት ለጡቡ ማስሪያ ከግብፅ ነበረ ሳር ምናምን የሚሰጣቸው ምንድን ነው የሚባለው ጭድ የሚሰጣቸው። ከአሁን በኋላ ጭዱንም ታመጣላችሁ ጡቡንም ትሰራላችሁ። አምሳ ጡብ ይሰራ የነበረ ሰው አምሳ ጡብ ይፈለግበታል። እግዚአብሔር ሲመጣ ሊረዳ ሊያግዝ መጣው ሲል እንደገና ይብሳል እንዴ? ባሰ አይደል? ኦኬ ባሰ። ደህና እንዳውም ስራ ፈታችሁ መሆን አለበት የምታወቁኝ። ህዝቡ በጣም ተጉላላ። ሽማግሌዎችና ሙሴዎች ደግሞ ሽማግሌዎቹ ሙሴንና አሮንን ሲያገኙ እግዚአብሔር ይላቸው ድንቄም ነፃ አውጪዎች ወደ ከፋ ባርነት ከተታችሁ። ሙሴን አስቡት እስኪ በዚህ ሰዓት። በአንድ በኩል ከእግዚአብሔር ተልእኮ ተቀብሏል፣ በሌላ በኩል ህዝቡ አልተቀበለውም። በሶስተኛ ረድፍ አለው። ሶስተኛው ረድፍ ደግሞ ምንድነው? እሱ ራሱ በራሱ ላይ እምነት የለውም። በደንብ ክፍል ውስጥ ተወያይተንበታል። ሙሴ ትሁት ነው ወይስ ኢንሴኪዩርድ የሆነ ሰው ነው የሚለውን እዚህ ድረስ። ወደ በኋላ ላይ ሙሴ ትሁት መሆኑን እናያለን፣ ሌላ መጽሐፍ ላይ ነው ያለው። እዚህ ቦታ ላይ ግን ሙሴ ኢንሴኪዩርድ ነበር። ኢንሴኪዩርድ ማለት ምንድን ነው? በቃ ፈሪ ነበር። ፈሪ እኔ እንጃ እንግዲህ የገባችሁ ገብቷችኋል አይደለም? ይህን ነገር አቅበት ይሆን ልሞክረው፣ ሌላ ሰው የለም ምናምን የሚሉ ሰዎች አይታቸዋል። ምናልባት ብሳሳት ብለው ነው ሰዎቹ የሚፈሩት። ያ ኢንሴኪሪቲ ነው፣ ትህትና አይደለም። ትሁት አላቀው የምችለው አይመስለኝም፣ እግዚአብሔር ከኔ ጋር ከሆነ የእሱ ሀሳብ ከሆነ ሞክረዋለሁ ብሎ ይነሳል። በማን ኃይል ነው? በእግዚአብሔር ኃይል ነው የሚነሳው። ትሁት ኢንሴኪርድ አይደለም። need. Okay. ሙሴ ወደ እግዚአብሔር ተመልሶ በስምህ እናገር ዘንድ ወደ ፈርዖን ገባው ከገባው ወዲህ ይሄን ህዝብ አስከፍተዋልና አንተም ህዝብህን ከቶ አላዳንከውም አለ። ሙሴ ለአብርሃም በሁሉን ቻይነቴ ነበር የተገለጥኩት ላንተ ግን ቃሌን እንደማከብርና ከህዝቤ ጋር እንደምሆን በሚያጸናው ስሜ ተገለጥኩልህ አይዞህ ነው የሚለው እኔ እግዚአብሔር ነኝ ግብጻውያን ባርነት አወጣቸዋለሁ ከተገዥነታቸው አድናቸዋለሁ በተዘረጋ ክንድ በታላቅ ፍርድ መታደጋቸዋለሁ ለኔም ህዝብ እንድትሆኑ እቀበላቸዋለሁ አምላክም ሆናቸዋለሁ እኔም ከግብጻውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆን ታውቃላችሁ ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልሁባት ምድር አገባቸዋለሁ እርሷንም ርስት አድርጌ እሰጣቸዋለሁ እኔ እግዚአብሔር ነኝ። ሙሴም ይህንን ለእስራኤል ልጆች ተናገረ እነርሱ ግን ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም። ስትረስ የተመሳሳይ ችግር ያስከትላል። ለራሳችን እረፍት የማንሰጥ ከሆነ ከእግዚአብሔር ልንሰማ አንችልም። ከእግዚአብሔር ለመስማት እርጋታ ይጠይቃል፣ አረፍ ማለት ይጠይቃል አይደል? የሥራ ብዛትም ይሁን ሌሎችም ነገሮች እንደዚህ አይነት ችግሮች ይሄንን የመሰለ ታላቅ የመስራች ነው የተነገራቸው የእስራኤል ሰዎች ከሰውነታቸው መጨነቅ ከከባዱ ስራ የተነሳ ቃሉን አልሰሙትም። ከምዕራፍ 7 ጀምሮ ሙሴ ለፈርዖን አምላክ ሆነለት። አምላክ አድርጋለሁ አለው። አሮን ደግሞ ላንተ ነብይ ይሆናል። ይሄንን ያለበት ምክንያት ፈርዖን በራሱ አምላክ ነኝ ብሎ ያመን ስለነበረ ነው። ፈርዖን አምላክ እንዲኖር ያስፈልጋል። ያውም ዋናው አምላክ ሳይሆን ሙሴ አንተ እንደ አምላክ ኦፕሬት አድርጋለህ ፈርዖን ላይ። የሚገርማችሁ ነገር ከዚህ ጊዜ በኋላ ፈርዖንና ሙሴ የኩያ ያህል ነው የሚደራደሩት እንጂ ሙሴ ንጉሶ ምናምን አይነት አላደረም። ሚፈራው ነገር አቆመ ዛጋ። እኔም የፈርዖንን ልብ አጸናለሁ በግብጽ ምድርም ድንቄንና ታምራቴን አበዛለሁ ፈርዖንም አይሰማችሁም እጄንም በግብጽ ላይ አድርጋለሁ ግብጻውያንን እጄን በግብጽ ላይ በዘረጋው ጊዜ ከመከከላችሁ በወጣው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የመጀመሪያው ሚሽን የእግዚአብሔር ሚሽን እዚህ ቦታ ላይ ምን መለከተው ግብጾች እግዚአብሔርን እንዲያውቁት ነበር። ትንሽ ወረድ ብሎ ግን ግብጾች ብቻ አይደሉም እስራኤልም እግዚአብሔርን እንድታውቅ ይሆናል። ወረድልና ዓለም ሁሉ ማን እንደሆን ያውቁኝ ዘንድ ይህንን ነገር አደርጋለሁ ይላል። ካነሳናቸው ነጥቦች መካከል አንዱ እግዚአብሔር በሚታዘዙት ይከብራል፣ በማይታዘዙትም ይከብራል። እየቀጣ የሚደረገውን እያደረገ ለሰው አእምሮ ግን አይገባም። ያ ማለት እግዚአብሔር አይከብርም ማለት አይደለም። እግዚአብሔር የክብሩን ባንድም ሆነ በሌላ መንገድ ይወስዳል። አሁን እዚህ ጋር ግብጽን ክብሬን ገልጥበታለሁ ፈርዖን እንደውም ልቡን ያደንደንኩበት ዋናው ምክንያት ለምንድን ነው አለ? ክብሬን ልገልጥበት ነው። ለዚህ ጉዳይ ተጠርቷል ሰውየው በጣም በሚያሳዝን ሁኔታ። ነገር ግን እግዚአብሔር ልቡን አደነደነ የሚለው ሐሳብ የመጣው ፈርዖን አንድ አራት አምስት ጊዜ እምቢ ካለ በኋላ ነው። መጀመሪያ ላይ ግን እድል ነበር። አስሩን እንትኖች ቸነፈሮች እዚህ ጋር እንመለከታቸዋለን። የወንዙን ውሃ በበትሩ መምታትና ውሃውን ወደ ደም መለወጥ ነው የመጀመሪያው። ጠንቋዮቹም ይህንን አደረጉ አይደል? ወንዙ ገማ፣ ሰዎች ሞቱ። ይህ ደግሞ ለስንት ቀን ቆየ? ለሰባት ቀን ቆየ። ፈርዖን ግን በልቡ አላኖረውም ይላል። በዚህ ተአምር የኮርማ አምላክ፣ የአባይ አምላክ፣ የአባይ ውቃቢና ሌሎችም አማልክት ተመቱ። የአባይ ውቃቢ አቀበ ማለት ጠበቀ ማለት ነው፣ ይህም ግዕዝ ነው እና የአባይ ጠባቂ የሚባል አምላክ ነበር። እነኚህ ሁሉ ከጥቅም ውጭ ሆኑ። ማድረግ ቢችሉ ኖሮ አባይ ደም መሆን ባልተገባውም ነበር አይደለም እንዴ? ሙሴ በትሩን በውሆች ላይ በዘረጋ ጊዜ ደግሞ ምን ሆነ? ግብጽ በእንቁራሪት ተሞላች። አሁንም የፈርዖን ልብ ደነደነ። የእንቁራሪት ራስ ያላት ልጅ ትሰጣለች ተብላ ይታመንባት የነበረች አምላክ ተመታች። ስማቸውን ሁሉ አንስተን ተነጋግረንበታል፣ ግን አሁን አስፈላጊ አይደለም። ሶስተኛው ቅማል ለቀቀባቸው። የበረሃዋ ንግስት ተብላ የምትታወቀው አምላክ ተመታች በዚህ እንቅስቃሴ። አራተኛ ግብጽ በዝንብ ተሞላች። ጌሴም ግን ዝንብ አልነካትም። ጌሴም እስራኤላውያን ይኖሩባት የነበረችው ስፍራ ነበረች። እግዚአብሔር በህዝቡና በግብጽ መካከል መስመር አደረገ። ፈርዖን ሙሴንና አሮንን ጠርቶ ሂዱ በአገር ውስጥ ለአምላካችሁ ሰው አለ። ቱሌት በዝንብ የሚመስለው የፀሐይ አምላክ ተመታ። የለም እኛ የሶስት ቀን መንገድ ነው የምንሰዋው። እሺ ሄዳችሁ ትሰዋላችሁ፣ ርቃችሁ ግን አትሄዱ። አይ የምንሄድበት ቦታ ድረስ እንሄዳለን። የፈርዖን ልብ ደነደነ። እንደገና እዚህ ጋር አምስተኛ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶች በፈረሶች በአህዮች በግመሎች በበሬዎች በበጎች ላይ ተወናለች ብርቱ ቸነፈርም ይወርዳል ይህ የእስራኤል ልጆች አሁንም አይመለከቱም በጌሴም የነበሩት ከብቶች በሰላም ወጥተው በሰላም ገብተዋል ይሄንን አደረገ ፈርዖን እንደገና ልቡን አደነደነ የፍሪያማነት አማልክት ተብሎ የሚታወቁት ራሳቸው የላም ራስ ነው ያላቸው እነሱ ሁሉ አማልክት ከጥቅም ውጪ መሆናቸው በግብጻውያን ዘንድ ልቦና ካላቸው ተደጋገጠ እግዚአብሔር እነኚህን ነገሮች ለድራማ አይደለም የሚሰራ የነበረው የሚመታቸው አማልክቶች ስለነበሩ ነው አምላክ ተብዬዎች ልበላቸው ስለነበሩ እነሱ ለመምታት ነው እነኚህን እርምጃዎች የሚወስድ የነበረው ከዛ ቀጥሎ ደግሞ ሻህኝ በሚያመጣ ቁስል በሰውና በእንስሳ ላይ ሆነ ይሄ ደግሞ ከነጭራሹ የፈርዖን ጠንቋዮች ሁሉ በአደባባይ ወደፊት እንዳይመጡ አገዳቸው እነሱን ምን አደረጋቸው ማለት የቁምስር አሰራቸው ማለት ነው አደረጋቸው ይህ ሁሉ ሲሆን ህዝቡ የሚሆነውን ነገር ይመለከታል በግብጾች ላይ በበሽታዎች ላይ ኃይል አለው የተባለው አምላክ እና የፈውስ አምላክ የሚሏቸው አምላኮች እነኚህም ተመቱ ግብጽ እንደ ሀገር ከተመሰረተችበት ጊዜ ጀምሮ ያልነበረ እሳትና በረዶ የቀላቀለ ደግሞ ሰባተኛው ተአምር መጣ በዚህ ጊዜ ከህዝቡ አንዳንዶች የሙሴን ማስጠንቀቂያ ሰምተው ከብቶቻቸውን ከሜዳ ሰበሰቡ እነሱ ከብቶቻቸው ተረፉላቸው ፈርዖንም አለመቻሉን እያመነ መጣ ብዙ ከብቶች አለቁ ተልባና ገብስ ተመቱ የፈርዖንም ልብ ጸና በዚህ ጊዜ የሰማይ አምላክ የሚባለው አምላክ የነጎድጓድ አምላክ የሚባለው ሌላ አምላክ ሁለቱም አብረው ተደመሰሱ ተመቱ አማልክ አምላኮቻችሁ በሙሉ አምላኮቻችን የምትሏቸው በሙሉ አምላኮች አይደሉም አቅም ካላቸው ይሄንን ይከላከሉላችሁ ይሄን ያስቀሩላችሁ ነው ነገሩ ስምንተኛው ላይ እኔ እግዚአብሔር እንደሆንኩ ታውቁ ዘንድ እስካሁን ግብጾች ናቸው እግዚአብሔር እንዲሆኑ የሚፈልግ ማነው ያውቁ ዘንድ የሚባል የነበረው እዚህ ጋር ግን እስራኤል ራሱን ጨመረበት በግብጻውያን ያደረኩትን ነገር ያደረኩባቸውንም ታምራት በልጅህም ጆሮ ይተነግር ዘንድ ለሙሴ ነው ይህችንም ታምራቴን በመካከላቸው አድርግ ዘንድ የርሱንም የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ አንበጣውን ልቀቃለው ከበረዶም የተረፈውን ምን ሆነ አንበጦች በሉት ከፍተኛ የሆነ የኢኮኖሚ ቀውስ ተፈጠረ ማለት ነው በመጀመሪያ የነበረው በረዶ በጊዜው ሊታጨሩ የነበሩትን ተልባና አጃን ነበር የመጣው ከዛ በኋላ የሌሎቹ የነገብስ ምናምን ወራት ሌላ ነበር ያም ከመምጣቱ በፊት ገና ቡቃያውን አንበጣ ለቀቀበት ስለዚህ በሚቀጥለው አመት እርሻ ሰብል ምንም ነገር የለም በዚህ ጊዜ የፈርዖን አማካሪዎች አንድ ነገር አድርግ በእነኚህ ሰዎች ላይ ኢኮኖሚያችን ተናጋሉ ህዝቡ በፈርዖን ላይ አመጸ ኢኮኖሚያችን ተናጋ ህዝቡ ልቀቃል ፈርዖን ሂዱ ግን እነማናቸው የሚሄዱት አሁን ኮምፕሮማይዝ ማድረግ እየጀመረ ነው ፈርዖን ሂዱ እነማናቸው የሚሄዱት እኛና ልጆቻችን ከብቶቻችን አለ ሙሴ ይሄ ጥሩ ሐሳብ አይደለም ወንዶቹ ብቻ ሄዱ ህፃናትና ሴቶች አታስከትሉ ከብት አታስከትሉ ብሎ አማካሪ የመሆን ሚና ማድረግ ጀመረ ፈርዖን ማነው ሙሴ አይሆንም አለው እግዚአብሔር አሁንም የፈርዖንን ልብ እዚህ ጋር አጸና ይላል እስካሁን ድረስ ልቡን ሲያደነድን ሲያጸና ሲያጠነክር የነበረ ማን ነው ሙሴ ነበር እንደ ፈቃደ ይሆነል ለመሻቱ ሰጠው ማለት ነው እግዚአብሔር የፈርዖንን ልብ አጸና በዘጠነኛው ቀን እንደ ዳቦ የሚቆረስ ጨለማ ወረደ ፈርዖን ንሳይ መግባት አስመሚያ አሳየ ሂዱ እግዚአብሔርን አገልግሉ ነገር ግን በጎቻችሁንና ከብቶቻችሁን ተዉ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው ከብቶቹን ወደ ኋላ አስቀሩ ነው እናንተ ሄዱ ከብቶቻችሁ ይቆዩ ይሄንን ያለበት ምክንያት የነሱ ከብት ቀደም ሲል ምን ሆኗል በበረዶና በሳት ጠፍቷል አይደለም ስለዚህ ያንን ሀብት ወደዚህ ትራንስፈር ለማድረግ ነው ማለት ነው ሙሴ እዚህ ጋር ድፍረቱ ደስ ይላል አንድ ሰኮና አይቀርም እኛ እንሄዳለን ወንዶቹ ሴቶቹም ይመጣሉ ልጆቹም ይጨመራሉ ከብቶቻችንም ከኛ ጋር አብረው ይመጣሉ እዚህ ቦታ ላይ አፐር ሃንዱን የያዘው ማን ነው ሙሴ ነው ሙሴ በርግጥ ለፈርዖን አምላክ ሆኗል እዚህ ቦታ ላይ የበላይ ሆኖበታል ማለት ነው አንድ ሰሞን አይቀ ፈርዖን ከኔ ዘንድ ፊቴን ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቃለው ሙሴም ኦኬ እኔም አልመጣም ግን ማነው አስጠርቶ እንደገና ሁለተኛ ስብሰባ ይጠራው ፈርዖን ሙሴ ሸልሎ ነበር ትለቃለህ አትለቅም የራስህ ጉዳይ አይነት ጥያቄ ውስጥ ገብቶ ነበር ማለት ነው ሁለቱ የፀሐይ አማልክትና የሰማይ አምላክ የተባለው ደግሞ የተመቱት በዚህ ጊዜ ነው በጨለማ ተዋጡ ፀሐይ አምላክ አላት ብለው የሚያምኑ ሰዎች ናቸው የአማልክቱ አበዛዝ እንደገና ደግሞ በተለያየ ሪጅን አንዳንዶቹ ሌላም ስራ ተደራቢ ይሰራሉ አማልክቶቹ ማለት ነው ይሄ ሁሉ ሆነ ከዛ በኋላ የመጨረሻው ተአምር ጋር እንደርሳለን የበኩር ልጅ የግብጽ የበኩር ልጅ ተመታ በዚህ ጊዜ የልጆች ጠባቂ አምላክ የሚባል ነበር አዋላጅ አምላክ የምትባል ነበረች የፈርዖን ልጅ ራሱ በፕሮፓጋንዳ ትልቅ መለኮታዊነት አለው ተብሎ ይነገርለት ነበር የፈርዖን የበኩር ልጅ ምክንያቱም ፈርዖን ራሱ አምላክ ነው he is ምንድነው በጣም ከፈርዖንም የበለጠ ዲቫይን ነው ተብሎ ፕሮፓጋንዳ ተነግሮለት ስልጣን ላይ በሚመጣበት ጊዜ ተቃውሞ እንዳያጋጥመው ማለት ነው ኦሬዲ አምላክ ነው የተባለ ነበር እሱም ራሱ ምን ሆነ ተመጣ ይህ ጊዜ በጣም ቁልፍ ጊዜ ስለነበረ አንደኛ ቀን መቁጠሪያ ቀየሩ ተባሉ ድሮ ካላንደራቸው በርሻው ወቅት ነበር የሚቆጥር የነበረው አሁን ግን የመጀመሪያው ቀን መቼ ነው አለ ከፋሲካ በኋላ ለአንድ ቤት አንድ ጠቦት በግ ወይም ፍየል አዘጋጁ ለአራት ቀን ጠብቁት በግ ተገስቶ አራት ቀን ከቆየ አንድ ቤት ውስጥ መግባባት ሊፈጠር ይችላል ከበጉ ጋር በጉ ሊለምድ ይችላል ሰዎችም በጉ ሊለምዱት ይችላሉ ያንን በግ ማረድ አስቸጋሪ ነው አራት ቀን ጠብቁት አለ ማምሻው ላይ አርዳችሁ ከደሙ መቃናችሁንና ጉበኑን ቀቡ አለ ጥሬውን ወይም በውሃ ቀቅላችሁ አትብሉት የተረፈውን አቃጥሉ አጥንቱን አትስበሩ ካለ በኋላ ታጥቃችሁ ለመንገድ እንደተዘጋጃችሁ ሆናችሁ ብሉ ይህም ቀን መታሰቢያ ይሆናችሁ ለእግዚአብሔርም በዓል ታደርጉታላችሁ ለልጅ ልጆቻችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ አንድ ህግ አወጣ የፋሲካን ህግ ሁለተኛ ደግሞ ሲነሱ እርሾን አሰግዱ ተብለዋል የቂጣ በዓልንም ህግ መሰረተላቸው እኩለ ሌሊት ላይ ከፈርዖን ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብፃውያን ምድር የተገኘ በኩር ሁሉ የእንስሶችም በኩር ሳይቀር ተመጣ እዚህ ላይ የእስራኤል ህዝብ ንጹህና ቅዱስ ሆኖ ነው በኩራቸው አልተመጣ አይደለም ነገር ግን እግዚአብሔር ሊመታ የፈለገውን ስለመጣ ነው እነኚህን ያተረፋቸውን የእስራኤል በኩሮች ደግሞ ምን አለ የኔ ናቸው ህጋዊ ባለቤትነት አለው ማለት ነው በኩር የሚመታበት ቀን ላይ እነሱ የእስራኤል በኩር እንዲተርፉ አድርጓቸው ነበር ቀደም እንዳነሳ ነው ወርቅና ብር ልብስም ለመኑ እግዚአብሔርም ለህዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን አደረገላቸው እነርሱም ግብፃውያንን በዘበዙ የእስራኤልም ልጆች ከራምሴ ተነስተው ወደ ሱኮት ሄዱ ከጻናቱ ሌላ 600 ሺህ የሚያህል እግረኛ ነበር የእስራኤል ልጆች በግብፅ ምድር የተቀመጡበት ዘመን 430 ዓመት ነው የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጣ ሙሴ ስራውን በከፊል አገባደደ እዚህ ላይ ግን ቆም ብለን እናስም ያስፈልገው እውነተኛ ሙሴ ደግሞ አለ አልችልም ያላለ ለክነኝ አልችልም ያላለ አይሆንልኝም ያላለ እውነተኛ ደግሞ ነፃ ወጪ ሙሴ ያወጣቸው ሰዎች ከሙሴ ራሱ አልገባም ወደ ተስፋይቱ ምድር ይሄኛው ሙሴ ግን በአባቱ ቀኝ የተቀመጠ ሙሴ የዚህ ሰው ጥላ ነው በጎቹ የዚህ ሰው ደም ጥላዎች ናቸው የሰው ልጅ ከኃጢአቱ የተነሳ በአእምሮ ውስጥ የገባው ጨለማ ከባድ ስለነበረ ቀስ በቀስ በሰርቶ ማሳያ ወደ ልጅ ወደ ክርስቶስ ኢየሱስ በሩቁ ያመለክት ነበር ይህ መጽሐፍ ያንን ነው የሚያሳየው የክርስቶስ ኢየሱስ ደም ነው መዳን የሆነልን ለክነኝ የኢየሱስ ክርስቶስ ደም ነው የፈሰሰው በእነኚህ ነገሮች ሁሉ ውስጥ የምንመለከተው በሙሴ ውስጥ ማንን እንመለከታለን ኢየሱስ ክርስቶስን ነው የምንመለከተው በአሮን ውስጥ ኢየሱስ ክርስቶስን እንመለከታለን ከክርስቶስ ሥራዎች አንዱ የነብይነት ሥራ ነው እውነተኛው ነጻ አውጪ ጌታ ኢየሱስ ክርስቶስ ነው በራሱ ደም የሚደንቀው ደግሞ ካህኑ ሆኖ ይዞ የገባው ደም የማንን ነው የራሱ እንዲህ አይነት ካህን የታለ ኖሮ ያውቃል አልነበረም እንደገና የማናቸውም ደም ከኃጢአት ሊያነጻ ይችል የሚችል ኃይል አልነበረውም አይደል እንዴ የነኛ በጎች ደም ከኃጢአት አንስተዋል አላነጻም ለለቱ የሞት መልአክ በሚመጣበት ጊዜ ይሄኛውን ቤት አልፎ ያኛውን ቤት እንዲመታ ምልክት ሆኖ ነው ያገለግለው የክርስቶስ ኢየሱስ ደም ግን ለዘላለም ነጻ ያወጣል ለዘላለም የሚጨመርበት ነገር የለም በቂ ነው ኢየሱስ የትምህርቱ ጭብጥ ይሄ ነው የትምርቱ ጭብጥ ይሄ ነው ነጻ ወጪ ያስፈልገን ነበር እግዚአብሔር ነጻ ወጪ ላከልን ከሙሴ ላከ ሙሴ ላከልን እግዚአብሔር ነብይ አስተማሪ ያስፈልገን ነበር ራሱ ልጅ ላከልን ኢየሱስ ክርስቶስ መጣ እግዚአብሔር የደም መስዋዕት ያስፈልግ እንደሚያስፈልገን ያውቃል ምክንያቱም ያለ ደም ስርየት የለም ተብሎ ስለተጻፈ የራሱን ደም ይዞ መጣ ታሪክ ሁሉ ትንቢት ሁሉ የሚያተኩረው ወደ ኢየሱስ ክርስቶስ ነው ኢየሱስ ክርስቶስን ያገኘ ሁሉን አግኝቷል። ዛሬ ጧት سنነጋገር በምድር ላይ አሁን ባለንበት ጊዜ ስኬታችን ኢየሱስ ነው። ሰዎች ስኬት ብለው የሚቆጥሯቸው ነገሮችና ከዛም በላይ ያላቸው ብዙ ያልተሳካላቸው ሰዎች በምድር ላይ ሞልተዋል። የኛ ስኬት ግን ኢየሱስኛን መቀበሉ። ከዛ በላይ ስኬት የለም። ይሄ ጎደለ ቢብለን ብናማርር ሐሴታችንን እንዲወስድብን ለዲያብሎስ እድል ፈንታ መስጠታችን ነው። በዚች ምድር ላይ ያለን ሰላም የተመሰረተው ክርስቶስ በዙፋኑ ላይ ከመቀመጡ የተነሳ። በዚህ ምድር ላይ ያለን አለን የምንለው ይሄን አውቃለሁ የምንለው ማንኛውም ነገር አንዳቸውም ይዛን አይደፉም። የሰንተ ግብጻ ማለክት ናቸው የተመጡት። ያባይ አምላክ የእንተና አምላክ የእንተና አምላክ እነኚህ ምን አንዳንዶቹ ነገሮች ያምላክነት ቦታ ይዘዋል በልባችን ውስጥ ነው። ስኬታችን ኢየሱስ ነው። ስኬታችን እሱ በመስቀሉ ላይ ያደረገው ነገር ነው። ከሱ የተነሳ በዚህ ሰዓት በታምኑም በታምኑ በሱ ውስጥ በአብቀኝ ተቀምጣናል። አሜን። ማን ነው ከዛስ የሚያወጣን? ማንም ሊያወጣን አይችልም። ደስታችን ስላለንና ስለሌለን፣ ጤና ስለሆነንና ስላልሆነን፣ ስለጎደለና ስለሞላ አይደለም። ደስታችን ንጉሱ ዙፋኑ ላይ ከመቀመጡ የተነሳ ብቻ ነው። ይሄንን ካሰብን በቂ ነው። አይመስላችሁ? ዘጻት የሚያስተምረው ይሄንን ነው። ዘፍጥረት መሰረት አለ አይደለም? መሰረት አለ። ነገር ሁሉ በእምነት ነው አለ በአብርሃም በኩል አይደል? እዚህ ጋር ደግሞ ስንመጣ ክርስቶስን ፊት ለፊት ነው ያሳየን። በጉ ክርስቶስ ነው። ተላምደን ነው ነበር አይደል? አራት ቀን ከኛ ጋር ነበር። ከመሞቱ በፊት በምድር ላይ ተመላለሰ። የዘጻት ትምህርት ይሄ ነው። አልጨረስነውም። ወደፊት እግዚአብሔር ከፈቀደ ጊዜ ካለን የሚቀጥለውን ግማሽ ደግሞ ሌላ ጊዜ እንመለከተዋለን። እግዚአብሔር የተመሰገነ ይሁን። ብዙ ሰዓት አልወሰድኩባችሁ። እግረ መንገዴን ከመበታተናችን በፊት ከዚህ ክርስቶስ ጋራ አለ የምንለውን ስኬት ሼር ለማድረግ የምትፈልጉ ሰዎች ካላችሁ ሰላም የሚሰጠውን ሰላም የሚሰጠውን ነጻነት ለመቀበል ምናልባት ልባችሁ ከተነሳሳ ልንጸልይላችሁ እንችላለን። ከኛ የሆነ ነገር የለም። የሚገርማችሁ ነገር አሁን ልባችሁን ቢቀሰቅስ እሱ ነው። እኔ ተናገርኩት ነገር አይደለም፣ የእግዚአብሔር መንፈስ ነው። ለዛ እንቢ አትበሉ፣ ለዛ እሺ በሉ። እግዚአብሔር ወደ ክርስቶስ ውበት ፊታችሁን ሲያዞረው ውደዱት ክርስቶስን ከምትገምቱት በላይ ይወዳችሁ። ሊገባን ከሚችለው በላይ ነው የሚወደው። አለ ሰው ወደ ክርስቶስ ለመምጣት ጸሎት ያስፈልገኛል የሚል ሰው? ሲንጸ በጸሎት መንፈስ እንደሆነላችሁ የዛ አይነት ሐሳብ ያላችሁ ሰዎች፣ መሻቱ ያላችሁ ሰዎች ብትፈልጉ እጃችሁን አውጡ። ብትፈልጉ ባላችሁበት ከእግዚአብሔር ጋር ግንኙነት አድርጉ። እግዚአብሔር ሆይ አንተ ድንቅ ነጻ አውጪ ነህ። ነጻ መውጣት ያስፈልገኛል። ካንተ ጋር አንድነት መፍጠር ፈልጋለሁ። የተሳካለት ሰው መሆን ፈልጋለሁ። ካንተ የተነሳ አንተ ሀብቴ ነህ፣ አንተ ክብሬ ነህ፣ አንተ ዝናዬ ነህ። አለኝ የምለው ጠቅላላ ተደማምሮ ያንዳችን ብቻ አይደለም የሁላችንም። በምድር ላይ ያለ ሀብት በሙሉ በተጠቅልሎ ቢደማመር ክርስቶስ ከሚሰጠው ሰላም ያነሰ ነው። ከክርስቶስ ደም ጠብታ ሊወዳደር አይችልም፣ ያነሰ ነው። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ማንም ሰው ከሌለ መልካም። በልባችሁም ከእግዚአብሔር ጋር ተግባብታችሁ ከሆነ ሰው አዋቂ ነው ያገኛችሁ። እግዚአብሔር ሆይ እናመሰግናለን። አንተ ብሩክ ነህ፣ አንተ ቸር ነህ። በልጅ በጌታ በኢየሱስ ክርስቶስ ስለሰጠህን ስኬት፣ ስለሰጠህን ረፍት፣ ስለሰጠህን ሰላም፣ ስለሰጠህን ሐሴት እጅግ አድርገን እየተደነቅን እናመሰግናለን። ጌታ ሆይ ሊገባን የማይችል ብዙ ነገር እንዳለ ስላወቅ ስለተረዳ በምሳሌ አድርገህ በጥበብ አድርገህ ስላስተማርከን ጌታ እግዚአብሔር ሆይ ይህንን መጽሐፍ ስላዘጋጀህልን ወደ ልጅህ አርቀን እንድንመለከት እድሉን ስለሰጠህን እናመሰግናለን። ጌታ እግዚአብሔር ሆይ ደግሞ በልጅህ በክርስቶስ ኢየሱስ ስላገኘህን ከኦክስጅን በላይ ከውሃ በላይ ከምግብ በላይ ከልብስ በላይ ከመጠለያ በላይ እጅግ አስፈላጊ የሆነውን ልጅህን ስለሰጠህን እናመሰግናለን። ያለ እነኚህ ነገሮች በአካል መኖር አንችልም። ያለ እሱ ግን በአካልም በነፍስም መኖር አንችልም። ይህንን ታላቅ እርዳታ ስላደረክልን ክብርና ምስጋና ለአንተ ይሁን። አሁንም ራሳችንን የምንገዛበት ላንተ የምንገዛበት አንተን የምንፈራበት አንተን የምናከብርበት ጸጋ ካንተ ዘንድ ይለቀቅልን። ጌታ እግዚአብሔር ሆይ ራስህን በበለጠ ግለጥልን። በመልካም መንገድ እንድንረዳ ጌታ እግዚአብሔር ሆይ ልቦናችንን ክፈትልን። አሳባችንን የያዙ ተናንሽ ነገሮች ከላያችን ላይ ተነስተው ትኩረታችን ሁሉ ቃልህ እንደሚል ባይኖቻችን መካከል እንዳለ እንዳነጣጠርንበት ነገር ጉዳይ አንተ ሆነልን። አይኖቻችን ካንተ ላይ አይነሱ። ተስፋችን አንተ ብቻ ነህ። ያላንተ ምንም ተስፋ የለንም። ስለሰጠህን ጊዜ እናመሰግናለን። ክብር ምስጋና ታላቅነትና ገናንነት ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም ላንተ ይሁን። አሜን። እግዚአብሔር ይባርካችሁ። ታንክ ዩ።